Voice of America. VOA. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከቅዳሜ ግንቦት 14 2013 ዓ.ም ምህረት ዝግጅት ጋር ሰሎሞን አባተ ነኝ አስተናጋጃችሁ። ትግራይ ውስጥ ከወላጆቻቸው ጋር የተጠፋፉ ህፃናት ጉዳይ
ትግራቸውን መረዳት ነው። ተመዝግቦ ከዛ የሚያስፈልጋቸውን ማሟላት ነው። ልብስ ከሆነ ልብስ ነው። ከወላጆች ጋር ማገናኘት ከሆነ ከወላጆቻቸው ጋር ማገናኘት። ሌላ አሳዳጊ አማራጭ እንዲያገኙ ማድረግ ከሆነ ደግሞ እንደዛ ማድረግ። ከመንግስት አብሮ በመስራት ማለት ነው። ማህበራዊ ጉዳይ ጽሕፈት ቤት ሰራተኞች አሉ። ከነሱ ጋር አብረን የምንሰራው ስራ ነው። ስለዚህ እስካሁን ከ1600ዎቹ 575 ከወላጆቻቸው የተለያዩ ህጻናት የተለያየ ሰርቪስ እንዲያገኙ አድርገናል። ከወላጆቻቸው ጋር እንዲገናኙ አድርገናል። ከሌሎቹ ደግሞ ሌላ አሳዳጊ አማራጭ እንዲያገኙ አድርገናል።
ኢማጂን ዋን ዴይ የሚባል የረድኤት ድርጅት የትግራይ ቢሮ ስራ አስኪያጅ አቶ ሀለፎም ገዛይ ናቸው። ዘገባለን። በዚህ ምሽት ሌሎችን በርካታ ዝግጅቶችን ይዘናል። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ የዕለቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የኢትዮጵያ ወታደራዊ አቃቤ ሕግ በሰሜን ትግራይ ክልል ውስጥ ባለው ግጭት ሴቶችን የደፈሩ 3 ወታደሮችን ጥፋተኛ ማለቱንና ሌሎች ሰላማዊ ዜጎችን ገድለዋል በተባሉ 28 ወታደሮች ላይ ደግሞ ክስ መመስረቱን የኢትዮጵያ ጠቅላይ አቃቤ ሕግ አስታወቀ። ጠቅላይ አቃቤ ሕግ አያይዞ በመድፈርና በጾታዊ ትንኮሳን በማድረስ ሌሎች 25 ወታደሮች መከሰሳቸውን አስታውቋል። የአካባቢው ባለስልጣናትና የእርዳታ ሰራተኞች እንደተናገሩት ደግሞ 6 ወራትን ባስቆጠረው የትግራይ ግጭት በሺዎች የሚቆጠሩ ሰዎች ሞተዋል። አስገድዶ መድፈር፣ ከሕግ ውጪ ሰዎችን መግደልና በግዳጅ ማፈናቀልን ጨምሮ በጣም ብዙ ግፎች ተፈጽመዋል ብለዋል። የፌደራል ጠቅላይ አቃቤ ሕግ ባወጣው መግለጫም በክልሉ 2 አካባቢዎች ጭፍጨፋዎች መፈጸማቸውን አረጋግጧል። ዘገባው የአሶሺየትድ ፕሬስ ነው። እስራኤልና ሐማስ 11 ቀናት ካስቆጠረው የእርስ በርስ ውጊያቸው በኋላ ትላንት አርብ ሁለቱም በየፊናቸው ድል መቀዳጀታቸውን ይፋ በማድረግ የተኩስ አቁም መደረጉን ገልጸዋል። በሌላ በኩል ትላንት አርብ እስራኤል የደረሱት የግብጽ ልዑካን ቡድን ከሁለቱም ወገኖች ጋር ውይይት ማካሄዳቸውን አንድ የግብጽ ዲፕሎማት አስታውቀዋል። አርብ ጠዋት የተኩስ አቁም መደረጉ ከተገለጸ በኋላ በሺዎች የተቆጠሩ ነዋሪዎች የጋዛ ጎዳናዎችን አጥለቅልቀዋል። የፍልስጤምና የሐማስን ባንዲራ የሚያውለበልቡ ወጣት፣ የመኪና ጥሩምባ የሚያሰሙና ርችት የሚተኩሱ ነዋሪዎች ጎዳናዎች ላይ ታይተዋል። በተመሳሳይም በምስራቅ ኢየሩሳሌምና በዌስት ባንክ ውስጥ ድንገተኛ የሆነ አከባበር ተጀምሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ወደ እስራኤል ሊያስወነጭፋቸው የነበሩ የሚሳኤሎች አቅምን እስራኤል ማውደሟን፣ 200 ታጣቂዎች መገደላቸውንና የሐማስን የውስጥ ለውስጥ ኔትወርክ መውደሙ ተናግረዋል። ከዚህ ውስጥ የሐማስና የእስላሚክ ጅሃድ ታጣቂ ቡድኖች ያመኑት 20 ተዋጊዎች መገደላቸውን ብቻ ነው። ሐማስ ከዚህ በኋላ መደበቅ አይችልም፣ ይህ ለእስራኤል ከፍተኛ ድል ነው ያሉት ኔታንያሁ ከዚህ በኋላ አዲስ አይነት ኃይል ይዞ ጥቃት ለመሰንዘር የሚሞክር ከሆነ እስራኤል ምላሽ እንደምትሰጥ በመግለጽም አስጠንቅቀዋል። በሌላ በኩል ድል መቀዳጀቱን ያስታወቀው ሐማስ መሪው እስማኤል ሃኒያ ቡድኑ የኢኮኖሚና ወታደራዊ አቅሙን በማጠናከር ጠላትን በተሳካ ሁኔታ ተቋቁሟል ብለዋል። ጋዛ ውስጥ የፈራረሱትንም ለመጠገን ቃል ገብተዋል። አድማጮች፣ ይህ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ባለስልጣናት የቀድሞ የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች የምክር ቤቱን ህንጻ በመውረር ጉዳት ሲያደርሱና አንዲት ሴት በተኩስ ስትመታ የሚያሳየውን ምስል የሸጠውን የኡታሁን ነዋሪ ወደ $90,000 ማገዳቸውን ለፍርድ ቤት የቀረበ መረጃ ያሳያል። አቃቢ ህግ ከዚህ በተጨማሪም ጆን ኤርል ሱልቪያን በተባለና ራሱን እንደ የፖለቲካ አንቂ በማለት የሚጠራ ግለሰብን ወደ ምክር ቤቱ ህንጻ በመግባትና በአመጹ ላይ በመሳተፍ ክስ መስርቶበታል። ሱልቪያን አሁን ከአመጹ ጋር በተያያዘ የተመሰረተ የጦር መሳሪያ ክስን ጨምሮ 8 የወንጀል ክሶች ተቆጥረውበታል። የሱልቪያን ጠበቃ በጉዳዩ ላይ የሰጠው ምላሽ የለም። ከዚሁ ጋር በተያያዘ ጠቅላይ አቃቤ ህግ የምክር ቤቱን ህንጻ በመወረር በ440 ሰዎች ላይ ክስ መመስረቱን ይፋ አድርጓል። ተከሳሾቹ የቀድሞ ፕሬዚዳንት ዶናልድ ትራምፕ የ2020ን ፕሬዚዳንታዊ ምርጫ ውጤት ባለመቀበል አነሳስተውታል ከተባለው አመጽ ጋር በተያያዘ የተከሰሱ ናቸው። በመፈንቅለ መንግስት ስልጣናቸውን ያጡት አን ሳን ሱቺ በጥሩ ሁኔታ ላይ እንደሚገኙ በቅርብ ጊዜ ውስጥ ፍርድ ቤት እንደሚቀርቡ የማያንማር ወታደራዊ መንግስት አስታወቀ። አሁን በቤቷ ውስጥ በጥሩ ጤንነት ላይ ትገኛለች፣ በቅርብ ቀናት ውስጥም ፍርድ ቤት ትቀርባለች በማለት የጁንታው መሪ ሚንግ ሃንግ ሂላንግ ከሁለት ቀናት በፊት በድረገጽ አማካኝነት መቀመጫውን ሆንግ ኮንግ ካደረገ ፊኒክስ ለተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ገልጸዋል። ይህ ቃለ ምልልሳቸው አን ሳን ሱቺ ላይ ግልበጣ ከተደረገ በኋላ የመጀመሪያው ነው። አን ሳን ሱቺ ፍቃድ የሌላቸው የሬዲዮ ግንኙነት መሳሪያዎችን በማንቀሳቀስ የኮቪድ-19 ገደቦችንና የቴሌኮሙኒኬሽን ህጎችን በመጣስ ህዝባዊ አለመረጋጋት እንዲፈጠር በማድረግና $600,000 ህገወጥ ክፍያ መቀበልን ጨምሮ ተደጋጋሚ ክስ እንደሚጠብቃቸው ኮዲሁ ተገምቷል። አድማጮች ለዕለቱ ዜና የተመደበው ጊዜ በዚያ በቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ1270 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 14 2013 ዓመተ ምህረት ምሽት ፕሮግራም ነው። ዊኪፔዲያና ኢትዮጵያውያን
እኔስ ታሪክ የለኝም ወይ? ባልደረቦች ሄስ ታሪክ የላቸውም ወይ? የኛ ትውልድ ለኢትዮጵያ አልሰራም ወይ?
ዝራጅጉ ይባላል። ስለጀመረው ዘመቻና ስለሰራው ያጫውተናል። አሁን ወደ መጀመሪያው የምሽቱ ቅንብር እንዝለቅ። ትግራይ ውስጥ ተገድሏል ስለተባለ የረድኤት ሰራተኛ ለዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ USAID አጋር የሆነ ድርጅት ይሰራ የነበረ የሰብአዊ ድጋፍ ሰራተኛ ከሳምንታት በፊት በኤርትራና በኢትዮጵያ ወታደሮች ተገድሏል ሲል አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። የዓይን እማኞችን የጠቀሰው የዩናይትድ ስቴትስ ኤምባሲ ሰራተኛው የተገደለው ማንነቱን ከገለጸ በኋላና እንዳይገድሉት እየለመነ ነበር ብሏል። የኢትዮጵያ መከላከያ ሰራዊት ግን ወንጀላውን አስተባብሏል። ሰራዊቱ የራሱ የሆነ የግዳጅ አፈጻጸም መመሪያ ያለውና ይህንንም በጥብቅ እየተከበረ ያለ ነው ብለዋል የኢትዮጵያ የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ። እስክንድር ፍሬው ዝርዝሩን ይዟል።
አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ መግለጫውን ያወጣው በዚህ ሳምንት አጋማሽ ነው። ኤምባሲው በመግለጫው ለሰብአዊ እርዳታ ሰራተኞች ህይወትና እንቅስቃሴ ጥበቃ ማድረግ እንደሚገባ አሳስቧል። ለዚህ መነሻ ያደረገው ደግሞ ከሶስት ሳምንታት በፊት በትግራይ ክልል ቆላ ተንቤን ተፈጸመ ያለው እንግዲያ ነው። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID አጋር ለሆነ ተቋም የሚሰራ አንድ የሰብአዊ ድጋፍ ሰራተኛ በኤርትራና በኢትዮጵያ ወታደሮች ተገድሏል ሲል ነው ኤምባሲው በመግለጫ ያመለከተው። የዓይን እማኞችን የጠቀሰው ይሄው የኤምባሲው መግለጫ የሰብአዊ ድጋፍ ሰራተኛው የተገደለው ማንነቱን ከተናገረና እንዳይገድሉትም ከተማጸነ በኋላ ነው ብሏል። መግለጫውን ያልተሟላና ግልጽ ያልሆነ ያለው የኢትዮጵያ የመከላከያ ሰራዊት ወንጀላውን አጣጥሏል። ትናንት በስልክ ያነጋገርኳቸው የመከላከያ ሰራዊቱ የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳን እንዳሉት ተፈጸመ የተባለው ድርጊት የኢትዮጵያን ወታደሮች የሚገልጽ አይደለም።
ከውጭ ስላለው ሁኔታ በትናንትናው ዕለት የውጭ ጉዳይ ሚኒስትር ቃል አቀባይ የተከበረው አምባሳደር ዲና ሙፍቲ በኢትዮጵያ ላይ እየተደረገ ያለውን ጫናና ጣልቃ ገብነት እንዲቆም መግለጫ ሰጥቷል። ይህም ክስ ከዚሁ ማዕቀፍ ጋር አብሮ የሚታይ ነው። በዋነኛነት የኔን የኢፌዴሪ መከላከያ ሰራዊት በጉዳዩ ላይ ባልተሟላና ግልጽ ባልሆነ መልኩ የተነሳበትን ስም ማጥፋት የተወሰነ ነገር ለማለት ነው። አፕሪል 28 በእኛ ሚያዝያ 20 ተከሰቱ ስለተባለው ግድያ መግለጫ የወጣው ከ22 ቀን ቆይታ በኋላ May 20 በእኛ ትናንት ግንቦት 12/2013 ዓ.ም የኢትዮጵያ መከላከያ ሰራዊት የራሱ የሆነ የግዳጅ አፈጻጸም መመሪያ ያለው እና ይህንም በጥብቅ ዲስፕሊን እየፈጸመ ግዳጁን በብቃትና በአስተማማኝ መልኩ እየተወጣ ያለ ሰራዊት ነው። ግዳጁን በጠንካራ ዲስፕሊን እንደሚፈጽም ደግሞ የኢትዮጵያ መንግስትና ህዝብ ብቻ ሳይሆን በሰላም ማስከበር ስምሪት በተሰማራበት የግዳጅ ቀጠና ሁሉ በተባበሩት መንግስታት ድርጅት ሳይቀር ምስጋናና ሽልማት የሚያገኝ ሰራዊት ነው። የተቸገሩ ዜጎችን የምር ደግፋለው የሚሉትን አጅቦና ተንከባክቦ አስፈላጊውን ድጋፍ አድርጎም ነው በመስራት የሚታወቀው። ሰራዊት አይደለም የእርዳታ ሰራተኛን መግደል ማጉላላት፣ የሚዋጋን ጠላት እንኳ ከማረከና እጅ ከሰጠ የዓለም አቀፍ ህግን አክብሮ የሀገሩን ህግ አክብሮ የሚሰራ ሰራዊት መሆኑ ይታወቃል። ምክንያቱም ፕሮፌሽናል ሰራዊት ነው። የኢትዮጵያ ሰራዊት ደግሞ ማንም እንደሚያታጥለው ስለማይሆን ማለት ነው።
መግለጫው ታማኒነት የሚጎላቸውን ነጥቦች የያዘና ግልጽነት የጎደለው መሆኑንም ነው ኮሎኔሉ ያብራሩት።
በግዳጅ አፈጻጸም ወቅት በማንኛውም ሀገር እንደሚከሰተው የሚከሰት ችግር ሲኖር አፋጣኝ የእርምት እርምጃ ይወስዳል መከላከያ ሰራዊት። ምንም ብንሳሳት ግን አትግደለኝ እያለ የሚለምንን የእርዳታ ሰራተኛ ያውም በዚህ ወቅት እንደው በሰበብ አስባቡ ምክንያት እየተፈለገ በምንወነጀልበት ጊዜ ሊደረግ ይችላል ብሎ ማሰብ በጣም በጣም ስህተት ነው የሚመስለኝ። እኔ ሌላው መግለጫው ለዚህም ይመስላል ትንሽ ግልጽ ያልሆኑ ነጥቦችን ላነሳለ ይችላለሁ። እስክንድር ለኛ ነገር ምን ይላል? ኦል አርምድ አክተርስ ነው የሚላቸው። ሁሉም የታጠቁ አካላት የሰብአዊ ሰራተኞችን ህይወትና እንቅስቃሴ እንዲጠብቁ ጥሪ የሚያቀርብበት አረፍተ ነገር አለው። ተጠያቂዎችን ለፍርድ መቅረብ አለባቸው ይላል። እንግዲህ ለፍርድ ማቅረብ ጉዳይ ከሆነ ለዚህ ሁሉ የዳረገን ሀይ ለፍርድ ለማቅረብ እየሰራን ስለሆነ እምነታቸው ከሆነ እንደውም ከኢትዮጵያ መከላከያ ሰራዊት ጎን ነው መሰለፍ ያለባቸው። ለዚህ ሁሉ ህዝቡን ለተረጅነት እርዳታ ደጋፊውንም በየበረው እንዲንከራተት ያደረገው የመጀመሪያው ማን ነው? እሱ ነው እኮ ለህግ ለማቅረብ እየሰራን ያለን። ሌላው ሁሉም የታጠቁ አካላት ይላል ጅምላ የሆነ ነገር ነው። ስፔሲ የኢትዮጵያ መከላከያ ሰራዊትን እያነሳ አይደለም ፈርጅ የሞከረው እና ትንሽ ግልጸኝነት የጎደለው ነገር ነው። እና በእኛ እምነት አንዳንዱ መግለጫ እንደውም እኛን የሚደግፈን ከሆነ በሀሳብ ቢያንስ ይህንን ወንጀለኛ ኃይል ለማደን አስመስሎ ብዙ ወንጀሎችን የሰራ ኃይል ለማደን የምናደርገውን ጥረት መደገፍ ቢያንስ በሀሳብ ያስፈልጋል ማለት ነው። ሁለተኛው ነጥብ የኢትዮጵያና የኤርትራ የሚል ነገር ነው ያቀረበው። እንግዲህ ይህንን ያለው የአይን እማኞች ከሆኑ የተናገሩት ይህንን ማስረጃ የሰጡት በተገዳይና በገዳይ መካከል የቅርብ ርቀት ስለሚኖር የኢትዮጵያ ወይም የኤርትራ ወይም ሌላ የአሸባሪ ኃይል ማየትና መለየት እንዴት ተሳናቸው የሚል ሙያዊ የሆነ ጥያቄም ያስነሳል። ምክንያቱም የቅርብ ርቀት በድምፅም ሰምተዋል አትግደሉኝ እያሉ አይናቸውም ያያል ማለት ነው። በገዳይና በተገዳይ መካከል ያለን ነገር እንዴት የኢትዮጵያ ወታደር መሆኑን እንዴት የኤርትራ ወታደር መሆኑን እንዴት ወይም ደግሞ የአሸባሪው ትርፍራፊ ኃይል መሆኑን አጡት ተሳናቸው የሚል ታማኝነቱን ያሳጣል። ሶስተኛው ቆላ ተንቤን አካባቢ እንደሚታወቀው የተገደለ የተባለው መዛ ቀጠና አካባቢ ስለሆነ ምክንያቱም ይዛም አሸባሪው ኃይል ወጣ ገባ እያለ የሚንቀሳቀስበት በመሆኑ የበለጠ ማጣራት የሚጠይቃቸው ይመስለኛል። መግለጫ ዝም ብሎ ከማውጣት በፊት መግለጫቸውን ቢያስተባብሉት ራሳቸው ጥሩ ነው፣ የበለጠ ቢያጣሩት አካባቢውን ከማየት አንጻር የእርዳታ ሰራተኛው ወደዛ የምር መንቀሳቀስ ነበረበት ወይ የሚል ነገር ታስቦ እንደው ከመወንጀል በፊት ብዙ ነገሮችም ቢታሰቡ።
ካለፈው ህዳር ወር ጀምሮ በትግራይ ክልል የሚሰሩ 7 የሰብአዊ ድጋፍ ሰራተኞች መገደላቸውን የዩናይትድ ስቴትስ ኤምባሲ መግለጫ አስታውሷል። ሁሉም የተገደሉት ደግሞ ተጋላጭ የሆኑ የህብረተሰብ ክፍሎችን ለመደገፍ የህይወት አድን ስራ እየሰሩ ባሉበት ወቅት መሆኑን አመልክቷል። በሰባይ ድጋፍ ሰራተኞች ላይ የሚፈጸመውን ግድያ በጽኑ እናወግዛለን በማለትም አስተውቋል። የቅርብ ጊዜው ግድያ በተለይ በኢትዮጵያ ያለው የሰባይ ድጋፍ ሰራተኞች የሚንቀሳቀሱበት አካባቢ የጸጥታና የደህንነት ችግር ከለት ተለት እየተባባሰ መምጣቱን ያመለክታል ብሏል የኤምባሲው መግለጫ። የኢትዮጵያ የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ግን ለሰባይ እንቅስቃሴው ተገቢ የደህንነት ድጋፍ እየተደረገ መሆኑን የሚያብራሩት
እንቅስቃሴ አለባቸው ተብሎ ለምሳሌ ትምህርት በሚደረግባቸው በአካዴሚ ጋዜጠኛ ምን የእርዳታ ሰራተኛ እንደዚህ ብሎ ኢንፎርሜሽን ይሰጣል። ስጋት ባለበት ይዳለም ብለው ተወሰኑበት አካባቢ ደግሞ የጀባ ስራም ጭምር ነው የሚሰጠው። በጣም በሚገርም ሁኔታ ጅቦተን ከባቦ አንዳንዴ ስንቁል እያካፈለም ጭምር የምሬ አብሮ በመስራት ሰላም ማስከበር ተሰማራን እኮ ስንል እንደነዚሁ ከእርዳታ ሰጪ ድርጅቶች ጋር የምንገናኝባቸዋል። በግዳጅ ቀጠናም ሰራዊት የሚያደርገው ነገር እሱን ነው። የእነሱን ህግ አክብረን እጀቦች በመስጠት የተለያየ ነገር ድጋፎችን በማድረግ ነው የሚታወቀው ሰራዊቱ። ስለዚህ አሁንም ይህንን ከልብ መረዳት መቻል አለበት። ቅን የሆነ ሰው ሊረዳው እንደሚችል ምንም ጥርጣሬ ስለሌለ ማለት ነው። የኢትዮጵያ መከላከያ ሰራዊት ትልቅ በጁንታ ደረጃ አመራርነት የተፈረጁ ሰዎችና ስንት ያደረጉ መስራች ሳይቀር ሲያዝ እግር አጥቦ ተንከባክቦ ወደ ህግ ያቀረበ ሰራዊት ነው። አሁን ይህንን ሰራዊት አትግደሉኝ እያለ ተገደለ ተብሎ የአሜሪካ መንግስት ያክል ጉብዳ የሆነ መግለጫ ማውጣት ቀደም እንዳልኩ በስተጀርባው ያለ ችግር ካልሆነ በስተቀር ሌላ ሊባል አይችልም። የመከላከያ ሰራዊት ይህንን አያደርግም። እኔ ምን መከላከያ ህዝብ ግንኙነት ኃላፊ ስለሆነ እየገለጽኩልህ ያለው
ይህንን። ግን አሁን በመግለጫው የተጠቀሰውን የሰብአዊ እርዳታ ሰራተኛ አሟሟት የማጣራትስ እቅድ አለ በእናንተ በኩል?
አሁን ምንድን ነው ከእኛ ጋር አጣራለሁ የሚል አካል ካለ ማንኛውንም ትብብር መከላከያ ሰራዊት ሊያደርግ ይችላል። ሙያዊ በሆነ መልኩ የእኛ ይህንን ነው የምንሰጠው። የእኛ የመከላከያ ሰራዊት ይህንን አላደረግም ሊያደርግም የሚችልበት የሞራልም ያሰራር ነገር የለውም። ከዚህ ባሻገር ግን በሁኔታ መካከል ላይ ያለ የተፈጠረ ችግር ስላለ የበለጠ አጣራለሁ የአይን ማኞች ነገሩኝ እንደዚህ አሉኝ ተብሎ ከሚባል ይልቅ እነዛ ሉጭ የተባለውም በእኛም በኩል ተከስሱ በሚቀርበው አካልም በኩል አብሮ ተባብሮ ለመስራት ዝግጆች ነን።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንደዚሁም የአውሮፓ ህብረት የውጭ ግንኙነት ተወካይ ጆሴፍ ቦሬል ባለፈው ሳምንት ባወጧቸው መግለጫዎችም የኢትዮጵያና የኤርትራ ወታደሮች የሰብአዊ ድጋፍ እንቅስቃሴዎችን እያስተጓጉሉ ነው ሲሉ ከሰዋል። ሰብአዊ ድጋፍን እንደ ጦር መሳሪያ መጠቀምም ዓለም አቀፍ የሰብአዊነት ህግን የሚጥስ ነው ማለታቸው ይታወሳል። በትግራይ ከሚገኙ 5.7 ሚሊዮን ሰዎች ቢያንስ 5.2 ሚሊዮን የሚሆኑት የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው የገለጸው የአውሮፓ ህብረት እነዚህን ወገኖች ለመድረስ የሚደረገው የሰብአዊ ድጋፍ እንቅስቃሴ ግን በወታደሮች እንቅፋት እየገጠመው መሆኑን ነበር በመግለጫው ያመለከተው። ከዚሁ ጋር የተያያዘ ጥያቄ አነሳውላቸው የኢትዮጵያ የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ተከታዩን መልሰዋል።
ይህንን የትግራይን ህዝብ ቢጠይቁት የኢትዮጵያ መከላከያ ሰራዊት ለትግራይ ህዝብ ምን እንደሆነ፣ ለኢትዮጵያ ህዝብ ምን እንደሆነ ረዥም ጊዜ ኑሮ ተዋልዶ በፍቅር ስንትና ስንት ነገር ያሳለፈ ሰራዊት ስለሆነ የትግራይ ህዝብ እንዲራ አጓን የሚረዳው ተገንቶ እንዲህ አያደርግም። ይልቁን ሲያ ሁሉ የመግለጫ ጋጋታ የመንግስት አካል ከፍተኛ የመንግስት አካል እንደሚገልጹት ያሁን ጫጫታ እየተገለጸ ያለ የረዱትን ያክል እውነት እያሉ ያሉት ወይም ያተያይካል እንጂ ለመርዳት ከመጡ በቅንነት ከበስተጀርባው ሌላ ተንኮል አዝለው ካልመጡ የመከላከያ ሰራዊት ይህን የሚያደርግበት ምንም ነገር የለም። ምክንያቱም የራሱ እናት አባት እህት ወንድም እጠብቀዋለሁ ከራሴ በፊት አስቀድመዋለሁ የሚል ህዝብ እንዲጎዳ በጭራሽ አይፈልግም። ኮቸሮን አካፍሎ የሚኖር ህዝቡም ለሰራዊቱ ስንቅ ሲያቀብል የሚኖር ስለሆነ ተሳስሮ የኖረ ህዝብ የራሱ ዜጋ እንዲህ የሚያደርግበት አግባብ የለም። ይህም የተሳሳተ ወንጀላ አንደኛው መገለጫ ነው።
የኢትዮጵያ መንግስት ከትግራይ ክልል የሰብአዊ ሁኔታ አንጻር የገባውን ቃል እያከበረ አይደለም ያሉ አንዳንድ ምዕራባውያን መንግስታት ጫና ማሳደራቸውን መቀጠላቸው እየታየ ነው። የኢትዮጵያ መንግስት በበኩሉ ሰሞኑን ባወጣው መግለጫ በኢትዮጵያ ላይ ያልተገባ ጫና ለማሳደር የተቀናጀ እንቅስቃሴ እያደረጉ ነው ሲል አጋር በማለት በገለጻቸው ሀገራት ላይ ወቀሳ ሰንዝሯል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን ለዘገባው። ወደ ተከታዩ ዘገባ እንለፍ። ትግራይ ውስጥ ከወላጅ የተለያዩ ህፃናት ጉዳይ። ትግራይ ውስጥ በተካሄደው ጦርነት ምክንያት ከወላጆቻቸው ጋር የተጠፋፉ ህፃናትን እየደገፈ ከወላጆቻቸው ጋር ለማገናኘት ወይም አሳዳጊ በማፈላለግ እየሰራ መሆኑን ኢማጂን ዋን ዴይ የሚባል ዓለም አቀፍ የረድኤት ድርጅት አስታውቋል። የድርጅቱን የትግራይ ቢሮ ስራ አስኪያጅ አቶ ሐለፎም ገዛይን ያነጋገረው ዓለም ፍስሐ ተከታዩን ዘግቧል።
ዓለም አቀፍ ኢማጂን ዋንዴ ድርጅት በትግራይ ለ13 ዓመታት በትምህርት፣ በጤና፣ በምግብ ዋስትና፣ በዋሽና በሌሎች ስናይ ተግባራትን እየተንቀሳቀሰ መሆኑን የድርጅቱ ዳይሬክተር አቶ ሐለፎም ገዛይ ይናገራሉ።
ኢማጂን ዋንዴ በትምህርት ዙሪያ ብዙ ስራዎችን ሲሰራ ቆይቷል። በዚህ ሰዓት ግን በትግራይ ላይ በተከሰተው ጦርነት ብዙ ሰው ህጻናት፣ እናቶች፣ አባቶች አደጋ ላይ ስለወደቁ ሰብአዊ ድጋፍ እያደረገ ነው የሚገኘው። አንደኛው ህጻናት እንክብካቤ ላይ፣ ሁለተኛው ደግሞ በሴቶች ጥቃት ላይ የሚሰነዘረው እሱን በማገዝ፣ ሶስተኛ ደግሞ በተፈናቀሉ ሰዎች ማገዝ ነው። ህጻናት አሉ እዛ፣ በትምህርት ማገዝ፣ እቃዎች ማገዝ፣ እነዚህ ህጻናት ወደ ትምህርት እንዲገቡ ማድረግ ነው።
ለጠፉ ህጻናት ከወላጆቻቸው እንዲገናኙ አድርገናል ይላሉ የኢማጂን ዋንዴ ዳይሬክተር አቶ አለፈውም።
ኢማጂን ዋንዴ ይህንን አደጋ ሲከሰት ህጻናት፣ እናቶች፣ አባቶች ሲፈናቀሉ ወዲያውኑ በሽሬ ቅርንጫፍ ከፍተን በመቀሌ ደግሞ እንዲሁ በሰፊው ይዘን አክሱም፣ አድግራት ደግሞ ማህበራዊና ሰራተኞች ጉዳይ ጽፌት ቤት ያሉትን ለእነሱም ሰራተኞች ቀጥረንላቸዋል። ስለዚህ ለእነሱ ስራ ቀጥረን ወደ ስራ ነው የገባ ነው በዚህ ሰዓት። በዛን ጊዜ መጀመሪያው ይሄ አንድ ሶስት ወራችን አድርገናል፣ ወዲያውኑ ወደ ስራ ስንገባ ማለት ነው። ይህንን ነገር ከሶስት ወር በፊት ያለውን አንድ ወር ደግሞ ፍራሾችን ቀድመን ፍራሾች አድርሰናል። ለምሳሌ ለመቀሌ 1000 ፍራሽ ለ8 አይዲፒ ሳይቶች ሰጥተናል። ለሽሬ ደግሞ እንዲሁ ልከናል። ልብስ ደግሞ ለነዚህ ለህፃናትና ለወጣቶችም ጭምር ልብስ የሌላቸውን እዚህ 1000 ሙሉ መቀሌ ላይ ሰጥተናል። ምግብ ለህፃናት ደግሞ እንዲሁ ሰጥተናል። ከዛ ደግሞ ሌሎች ልብሶች ደግሞ ለሽሬ ለ1-2 ሲኖትራኮች ልከን ልብስ እንዲያገኙ አድርገናል። መሬት ላይ ይተኙ የነበሩ ህፃናትና እናቶች እና አባቶች እነሱ ፍራሽ ላይ እንዲተኙ አድርገናል ማለት ነው። ስለዚህ በህፃናት እንክብካቤ ላይ አትኩረን ስንሰራ ምንድነው 1600 ህፃናትን ልናግዛለን ብለን ነው እቅዳችን የሰራ ነው ማለት ነው። ምንድነው እነዚህ ህፃናት የሚታገዙት? በእያንዳንዱ አይዲፒ ሳይት ያሉት መጀመሪያ መመዝገብ ነው። ስንት ህጻናት አሉ፣ ምን ችግር አላቸው፣ ችግራቸውን መረዳት ነው። ስለዚህ እነሱ ተመዝግበው ከዛ የሚያስፈልጋቸውን ማሟላት ነው። ልብስ ከሆነ ልብስ ነው፣ ከወላጆች ጋር ማገናኘት ከሆነ ከወላጆቻቸው ጋር ማገናኘት፣ ሌላ አሳዳጊ አማራጭ እንዲያገኙ ማድረግ ከሆነ ደግሞ እንደዛ ማድረግ፣ ከመንግስት አብሮ በመስራት ማለት ነው። ማህበራዊ ጉዳይ ጽህፈት ቤት ሰራተኞች አሉ፣ ከእነሱ ጋር አብረን የምንሰራው ስራ ነው። ስለዚህ እስካሁን ከ1600ዎቹ 575 ከወላጆቻቸው የተለያዩ ህጻናት የተለያየ ሰርቪስ እንዲያገኙ አድርገናል። ከወላጆቻቸው ጋር እንዲገናኙ አድርገናል። ከሌሎቹ ደግሞ ሌላ አሳዳጊ አማራጭ እንዲያገኙ አድርገናል። ምግብ የሚያገኙ ምግብ፣ ልብስ እንዲያገኙ ልብስ፣ ከዛ ደግሞ ከሌላ ድርጅቶች ጋር ተገናኝተው አብረው መስራት የሚችሉበት ነገር በሙሉ እንደዚሁ አድርገናል ማለት ነው። ከነዚህ 33 ህጻናት ራሳቸው በራሳቸው የሚተዳደሩ ናቸው። ምን ማለት ነው? ቻይልድ ሄድድ ሀውስሆልድ ነው የምንላቸው። ምን ማለት ነው? ህጻናት እነዚህ አባትም የላቸውም እናትም የላቸውም። ነገር ግን አንዱ ታላቅ ህጻን ለሌሎች ታናንሾች እህቶች ወይም ወንድሞቹ እሱ እንደ አባት ወይ እንደ እናት ሆኖ ማሳደግ ማለት እንደዛ ሆኖ እርስ በራሳቸውም እየተጋገዙ የሚኖሩ ሰዎች ናቸው። ስለዚህ በዚህ በህጻናት በኩልም እንደዚሁ አድርገናል። እስካሁን ወደዚህ እነዚህ ህጻናት አሁን ለምሳሌ ሌሎች ህጻናት ከወላጆቻቸው ጋር ሆኖም ተፈናቅለው ስለመጡ ትምህርት ያስፈልጋቸዋል። ለዚህ ህጻናት ምግብ መብታቸው ነው፣ ትምህርት መብታቸው ነው፣ መጠለያ መብታቸው ነው። ስለዚህ ማንኛውም ሰርቪስ ሊያገኙ ቻይልድ ራይት ኮንቬንሽን ዓለም ባወጣቸው ህግ መሟላት የሚገባቸው ነገሮች መሟላት ይኖርባቸዋል። እና ለምሳሌ አንዱ ትምህርት ነው ያደረግ ነው። ለምሳሌ እንደዚህ የአምስትና ስድስት ዓመት እድሜ ያላቸው ህጻናት አክሲለሬትድ ስኩል ሬዲነስ የሚባል አለ። እነዛ ህጻናት የቅድመ መደበኛ ትምህርት ማግኘት ይኖርባቸዋል። ከዛ ነው የጀመርነው። ስለዚህ እስካሁን 5600 ህጻናት መዝግበን እያስተማርን ነው፣ የአምስትና የስድስት ዓመት እድሜያቸው የሆኑ። ስለዚህ ማንኛውም የትምህርት ቁሳቁስ አሟልተን እያስተማርናቸው ነው፣ በዚህ ሰዓት እያገዝናቸው ነው፣ ማንኛውም የሚያስፈልግላቸው በዚህ ሰዓት ማለት ነው። ሌላ እነዚህ ደግሞ 112 አስተማሪዎች ቀጥረናል፣ መቀሌና ሽሬ ማለት። ከዛ ሌላ ከሰባት እስከ 14 እድሜ የሆናቸው ሰዎች ደግሞ እነዚህ ከአንደኛ እስከ ስምንተኛ ክፍል ሊማሩ የሚገባ የነበረ ነው። ከዚህ በፊት 2 ዓመት የሚያቋርጡ ሊሆኑ ይችላሉ፣ ጭራሽ ወደ ትምህርትም ያልገቡ ሊኖሩ ይችላሉ። እና እስካሁን 2000 ተማሪዎችን መዝግበን እያስተማር ነው። ለእነዚህ 2000 ተማሪዎች ደግሞ 80 አስተማሪዎች ቀጥረን መቀሌና ሽሬ እያስተማር ነው። ስለዚህ እነዚህ በተፈናቀሉበት መጠለያ ያሉበት ቦታ ትምህርትም እያገኙ ነው፣ ሁሉም እያገኙ ነው ማለት ነው። ስለዚህ ሌላ ሶስተኛው ደግሞ በሴቶችና ልጆች የሚደርሰው ጥቃትን እሱን ሰርቪስ መስጠት ነው። አንደኛ የተፈናቀሉበት ቦታ ሁሉም አንድ ላይ እየኖሩ ስለሆነ በኮሮናም ሊጠቁ ይችላሉ፣ በሌላ በወንዶች ወይም በሴቶች ሊጠቁ ይችላሉ። ስለዚህ ይህንን ግንዛቤ መፍጠር ነው። ግንዛቤ እየፈጠርን እነዚህ ጥቃት የደረሰባቸው እህቶች ወይም እናቶች ደግሞ ምን ማድረግ ነው? ለእነሱ ሰርቪስ መስጠት ነው። ሳኒተሪ ፓን የሚያስፈልጋቸው ከሆነ ሳኒተሪ ፓን፣ ልብስ የሚያስፈልጋቸው ከሆነ ልብስ፣ ሕክምና የሚያስፈልጋቸው ከሆነ ሕክምና፣ ወደ ሕግ የሚያስፈልጋቸው ደግሞ የሕግ ሰርቪስ እንዲያገኙ ማድረግ ነው። ስለዚህ እስከዛ ወደ 250 አቅደን ነበር። 120 አሁን እያገዝናቸው ነው። ያው ቁጥሩ ብዙ ነው የሚባለው እስካሁን ቆጥሮ ራሳቸውን ሪፖርት ስለማያደርጉ በትክክለኛ ቁጥሩን ልናውቀው አንቻለን። ግን ባለሙያዎች ቀጥረን በየቦታው እየሰሩ ነው እነዚህ ሰዎች ማለት ነው። ስለዚህ ምን ማለት ነው? ዋነኛው ግንዛቤው ግን በቃ ለእነሱ የሚያስፈልጋቸው ሰርቪስ መስጠት ነው። ከዛ ጥቃት ሲደርስባቸው ደግሞ ሪፖርት እንዲያደርጉ አክሰሱ መፍጠር ሴፍ የሆነ ሪፖርቲንግ ቻነል እንዲኖራቸው መፍጠር ነውና እነዚህ ናቸው መንሰራቸው።
አቶ ሐለፎም ካላቸው ስራ ኃላፊነትና ግላው ባህሪ ከጻናት ጋር በየጊዜው ሲገናኙ መንፈሳቸው እንደሚረበሽ በጣም እንደሚያዝኑ ይናገራሉ።
ያው እንደ ሰው ሆነ ሰው ሲሰቃይ ከቤቱ ተፈናቅሎ ሲሄድ ልጆች ከወላጆቻቸው ተለያይተው ሲሄዱ ብዙ ነገር ሲደርሳቸው ታዝናለህ። ከዛ በላይ ማድረግ ስትችል ታደርግ ነበር። ነገር ግን ከዛ በላይ ማድረግ ስለማትችል ያለ አማራጭ አዝነ እግዚአብሔር ይርዳችሁ ብለህ ውስጥን ተጎርቶ ምትሄድበት ነውና ውስጣችን ይጎዳል። እነቱን ለመናገር
የጠርኑት ስራ ኮንት አንዱ ተመስገን ኃይላይ ነው። ተመስገን የ11 ዓመትና የ4ኛ ክፍል ተማሪ ነው። ተመስገን ነበረት ከእናት ጋር እየተማረ እንደነበርና በኮሮና ምክንያት ትምህርቱ ሲቋረጥ አጎቱ ወደ ሽረ ህንጸት እንደወሰደው ይናገራል። ጫማ በመጥረግ ስራ ተሰማርቶ እንደነበር ያወራል። በስራ ላይ እንዳለ ተኩሱ ከሰማ በኋላ አጎቱን ሳይጠይቅ እግሩን ወደ መድራው መሄዱን ይናገራል። ከአንደበቱ እንስማው።
ከሽረ ተግሰን ስንመጣ እዛ መድራጃ ነኝ በለካይ 8 ሰው ተደርድሮ ሬሳ ሞተው ነው ያገኘነው። በጣም ነው የማሳዝነ። አይ አጋጣሚ ነው አባቴ ከሞተ 3 ዓመት ያድርጋል። እናቴ ደግሞ በዚህ ምክንያት ላይ በነበረባት ህመም ደንግጣ ነው የሞተች። አሁን የሆነ በሽታ ነገር ነበርባት። ከዛ ደግሞ ቤት አፈልቻ ስትቆይ ተኩስ ስለመጣ በቃ ወዴት ነው የምሮጠው? መረጥ ስለማትችል ወዴት ነው የምሮጠው የሚላሳማ። እዛ በጣም ኢማጆን ዴም ባል ልብስ ይገዛናል፣ ጫማ ይገዛናል። ልንዛ ነገር ያለፈነው እንቅስቃሴ ልንረሳው ያድርገናል። አሁን እየተማርኩ ነው። ሁሉ አይነት ትምህርት አለና የሆነ መጽሐፍ ተሰጥተናል። አሁን እየተማርን ነው። ተምሬ በጣም የዳበረች ሁለታ ወደ ጭንቅላቴ ላይ ስገብቼ ተማራማሪ ሁኜ ሳይንቲስት ሁኜ የጠቅማቸው ቤተሰቦች ህብረተሰቦች ለማገዝ ነው።
የዓለም አቀፍ ኢማጂን ዋንዴ ድርጅት የትግራይ ስራ አስኪያጅ አቶ ሐለፎም ገዛ እና ተመስገን ኃይላይን አመሰግናለሁ። ዓለም ፍትሀ ለአሜሪካ ሬዲዮ ከመቀለ።
አመሰግናለሁ ዓለም ለዘገባው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን። በኢንስታግራም እና በዩቲዩብም ታገኙናላችሁ። በፎቶና በቪዲዮ የታገዙ ዘገባዎቻችንንም ይመልከቱ፣ ተነጋገሩ። ወደ ተከታዩ ዘገባ እናልፋለን። ለመጪው ምርጫ ተፎካካሪዎች ክርክር ጀምረዋል። የዛሬ ወር በሚደረገው ብሔራዊ ምርጫ ከሚሳተፉ ደቡብ ክልል ውስጥ ከሚወዳደሩ የፖለቲካ ፓርቲዎች ጋር ውይይትና የክርክር መድረክ ትናንት ሐዋሳ ውስጥ ተካሂዷል። በመድረኩ ላይ 4 ፓርቲዎች የተሳተፉ ሲሆን በቋንቋ ፖሊሲና በፕሮግራሞቻቸው ላይ ተከራክረዋል። ዮናታን ዘብዲዮስ መድረኩን ተከታትሎ ተከታዩን ዘግቧል።
ኢንተር አፍሪካ ግሩፕ የተሰኘ ድርጅት ስራ አስኪያጅ አቶ ታምራት ከበሬ ዛሬ በአዋሳ ከተማ ያካሄዱት የፖለቲካ ፓርቲዎች ክርክር 3ኛ ዙር እንደሆነ ገልጠው የውይይቱን ዓላማ ለቪኦኤ ተናግሯል።
ብዙ ጊዜ መራጩ ህዝብ ተመራጮቹ ምን ፖሊሲ ይዘው እንደቀረቡ እጅግም አጥጋቢ ግንዛቤ የለውም። በተለያየ ካምፔን እንትኖች ተስቦ ሰብጀክቲቭ በሆነ መንገድ ማለት ነው የተጨበጠ እውቀት ሳይኖሩ ወስ የሚያደርገው እና ድምፁ ነው የሚሰጠው። አሁን የእኛ ዓላማ በተቻለ መጠን እነኚህ ተፎካካሪ ፓርቲዎች በአንዳንድ ህዝቡን በሚመለኩት እና በሚያሳስቡት ጉዳዮች ላይ ምንድን ነው ፖሊሲያቸው፣ አቋማቸው ምንድን ነው የሚለው ይህን የመገንዘብ እድል እንዲያገኝ ዋናው ጥረቱ የዚህ መድረክ።
ፓርቲዎቹ የተከራከሩበት ጉዳይ በቋንቋ ፖሊሲ ላይ ሲሆን ርዕሱ የተመረጠበትን ምክንያት አቶ ታምራት አስረድተዋል።
ከዚህ ቀደም ብለን ወደዚህ አንገብጋቢ ናቸው የምንላቸውን አርዕስቶች ወስደን እነኛ ውስጥ እንግዲህ ለምሳሌ ያህል ወጣቱ፣ ለምሳሌ ያህል ሴኩሪቲ፣ ለምሳሌ ያህል ቋንቋ፣ ለምሳሌ ያህል በማዕከላዊ መንግስትና በክልሉ መንግስት ያለው ፌዴራል አሬንጅመንት እንደዚህ ነው ያሳሰሉ ጥናቶች አካሄድን ነበር። ከእነኛ ጥናቶች ውስጥ መርጠን ነው እነኚህን ቀደም ሲል ከተደረገ ጥናት ውስጥ የመረጥ ናቸው።
በውይይቱ የተሳተፉ ፓርቲዎች ብልጽግና፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ እና ህብር ኢትዮጵያ ፓርቲ ሲሆኑ ፓርቲዎቹ በዚህ ክርክር እንዲሳተፉ የተመረጡበትን መስፈርት የተጠየቁት አቶ ታምራት ይህንን ተናግሯል።
40ን ማስተናገድ አንችልም፣ የአቅምም ችግር አለ። ቴሌቪዥን በየደቂቃው የሚያስከፍሉት ዋጋ ከፍ ያለ ስለሆነ ለዚህ ካገኘነው ፋንዲንግ ጋር አይመጣጠንም። ስለዚህ በብዛት ጥንካሬ ወይም ደግሞ በዛ ሲሰሩ የቆዩ ስማቸውን በመጠኑ ከሌሎቹ በበለጠ የታወቁትን መርጠን ነው። አንዱን ከአንዱ የተወሰኑ ክራይቴሪያዎች ይዘን ይህን ያሟላል አያሟላም ብለን አይደለም። ኦፍኮርስ ፈቃደኝነትም አለ በእነሱ በኩል ፈቃደኛ ሆኑትም ጭምር ነው ማለት ነው።
የሶሻል ዲሞክራቲክ ፓርቲ ተወካይ አቶ አይናለም ታደሰ የፓርቲያቸውን የቋንቋ ፖሊሲ ምን እንደሆነ ማስታውቀዋል።
የቋንቋውን ሚና ዲፋይን ማድረግ የትኛው ቋንቋ ምን ይሰራል፣ የትኛው ነገር የትኛውን ቋንቋ ይጠቀማል፣ ለትምህርት ነው፣ ለአዋጅ ነው፣ ለህግ ነው የሚለውን ስታተስ ፕላኒንግ ክሊርሊ ዴቨሎፕ አድርገን ኢትዮጵያን ለመምራት እናስባለን። ለዚህ የዓለም አቀፍ ተሞክሮች አለ። እኛ ግን ለኢትዮጵያ ከአንድ ሚሊዮን በላይ አክቲቭ ተናጋሪ ያላቸው ህዝቦች ብሔር ብሔረሰቦች ቋንቋቸው ከኢትዮጵያ ቋንቋዎች አንዱ ኦፊሻል ላንጉጅ እንዲሆን እንሰራለን።
ብልጽግና ፓርቲ አራምዳለው የሚሉትን የቋንቋ ፖሊሲ የፓርቲው ተወካይ አቶ አንተነህ መሉ ገልጧል።
የቋንቋ መብት ዓለም አቀፋዊ መብት ነው። ዓለም አቀፍ ህግ ወይም ድንጋጌዎች የተቀመጡለት መብት ነው። ይህንን ዓለም አቀፍ ድንጋጌ ወይም ዓለም አቀፍ
VOA Africa special coverage of the historical NBA Basketball African League Championship Games in Rwanda. Sporty greetings to all our Voice of America listeners. This is Prince Nesta broadcasting from Washington. Welcome to VOA Africa's special coverage of the Basketball African League taking place in Rwanda. The home team Patriots of Rwanda and the Tunisian club US Monastir, considered one of the title favorites, are set to square it off in their final group game today at the Kigali Arena. Both sides are through to the quarterfinals after posting wins in their first two games. At stake is not only bragging rights, but also Group A's top spot. US Monastir have never won a continental competition and will be counting on power forward Radwan Slimani, while Arakji and former Sudanese refugee Ater Majok. The Patriots, on the other hand, will be banking on their 26-year-old 6'10" power center, London-based Rwanda international Prince Ibe, and former NBA G League player Brendan Costner. U.S. multi-platinum rap artist Jermaine Cole, also known as J. Cole, is also expected to feature in the game.
VOA Africa has built a successful, effective social media strategy through Facebook, YouTube, Twitter, and other digital platforms. We are responding to our audience on the African continent and in the global diaspora. Believe in the power of connection and interaction to bring you news that is comprehensive, accurate, and objective. We see the changes in technology as an opportunity to engage with our audiences about the issues that affect them. At VOA Africa, we don't just report the news, we help shape the conversation on the continent. VOA, your trusted source for news and information.
I'm Prince Nesta, and you're listening to special VOA Africa coverage of the Basketball African League in Rwanda. Our VOA listeners have heard analysis and commentary this week from Cheikh Thiero, a former professional basketball player from Mali. Cheikh works in the VOA's French to Africa service, and he contacted African League President Amadou Gallo Fall for his thoughts on the inaugural competition.
Is it what do you expect from NBA to organize a historical moment in Africa right now, which is taking place in Kigali?
For sure. First of all, thank you. But also, I want to congratulate you because we're proud of what you're doing. And as we talk about the Basketball Africa League, we want to build a basketball industry. We can see this league becoming, a place where not only the players playing on the court and the coaches can become professional, but also someone like you went to Basketball Without Borders, now working in broadcasting. We need broadcasters to, tell the story, around the world. And we are, in terms of coming back to our thoughts around this first week of games, first of all, really the footprint in terms of these games being distributed in 215 countries in 15 languages all across Africa and around the world is a big first step. You know, so it's about really creating a compelling product on the court, and very, you know, impressed with a lot of these teams, you know, just coming out of the gate. The talent they have in their teams, and also the discipline and, you know, the level of expertise that I see from the sidelines, from different coaches, from different backgrounds. So I think, you know, it's a good step. It's been a good few days of games, and I can only, you know, see this getting better and more difficult as we move to the playoffs next week. So, you know, it's been a long time coming. As we were set to start in March 2020, and now have to wait all this time. But we used that time to really stay engaged and connected with our teams. We did a lot of work in terms of referee training and building capacity with our teams through some leadership series where we had some of the best basketball minds in the NBA come and exchange with our BAL team, from Coach Popovich to Glenn Casey, Steve Kerr, and, you know, other general managers in the league who came and, you know, just share their experience, talk about how they build, you know, cultures in the organization, the winning organization that they lead today. And we have very ambitious goals with our league. So this is why, for me, this has been a great start, but we're going to continue to work and to put forth the effort to make sure that this league in a few years is going to be one of the absolute best professional basketball league in the world.
Oh, we saw that a lot of Africans have been very shining in NBA. We see a good significant numbers of African players in NBA, and the list going on. I'm pretty sure you are aware of a lot of them, most of them pretty much. And we have also seen that one of the best player, African players right now, did basketball without a border with you, Joel Embiid, which is one of the top center in the United States, a good friend of mine. And I also seen that a lot of players in college and high school level that have been inspired by your passion toward this game. We saw the Nigerian teams really have one of the only players in the league, Africa Basketball League, this year to experience playing against teams in the NBA. Do we expect to see on the recruiting side better recruitment for Nigerian team? Because we saw the NBA draft 2020 to top Africans to make it to NBA first round. And the first time in history, six of them was from Nigeria originally. And do you expect to see any change from this team so far from the tournament? Because it's the first time teams trying to figure it out how to come up with a better. Do you think we're going to see any change in the future from teams that have done tremendous good and teams that have done poorly?
Yeah, look, I think it's a start. So obviously, even all of us as a league, we're going to, you know, have a lot of learning, because there will be so many firsts, you know, in this inaugural season. So, you know, it's going to be a learning experience on a lot of level. But as far as just the talent, I think the talent can only improve. I mean, I'm, again, largely satisfied from most of what I've seen. Obviously, there's room for improvement always. As far as Nigeria, I'm not worried, because, you know, even outside of those players you talk about that are in the U.S., you know, really flying the flag, the Nigerian flag and the African flag very high, in Nigeria alone, there is enough talent to really, you know, see an incredible local competition. Mm-hmm. You know, they have to get the local championships going. And I think this team, as you see, you know, that they are, you know, they're just lacking in competition, because I understand that there hasn't been like a formal, you know, local league in like a couple of years for different reasons. But I'm pretty sure they will overcome that and, you know, for next season come back with a representative that is going to, you know, be among the best, because Nigeria is ranked in terms of international competition from a national team perspective, number one both in men and women. So that needs to translate when it comes to club level. You see Tunisia, you know, and Angola, and when you look at US Mona Steel, you know, you look at Petro, you look at SAP, even IS Guan, from the U.S. or other parts. I know that Monastir had a player from Lebanon, who is probably the best point guard in Asia, you know, that they were able to attract. So the opportunity here is for the league to retain elite talent from the continent, develop elite talent from the continent, but attract also elite talent from all around the world. So this is why we are excited about the opportunity here to build one of the best professional basketball leagues in the world in years to come.
Well, you mentioned the local, and this is going to give the local players a lot of chance to also prove their talent to the world, because the world will see Africa talent through this BAL tournament. Do we expect to see anything, any surprising recruitment from the NBA toward this league in Africa?
Ultimately, we are looking to grow a basketball industry right here and on the continent. We always know that there is tremendous talent here, and the talent has always been exported. And now we want to make sure that that talent also gets to be showcased on the continent. What was lacking is a platform and like the Basketball Africa League. Now that it is here, you know, I think the trickle-down effect is going to be the much improved local leagues, because you have to win your national league to qualify for the Basketball Africa League. So I already start seeing that in many countries where clubs are recruiting talent, are getting some locals who are playing in other leagues around the world who just finished university in the U.S. going back home to play in their local league, because for the chance to qualify for the Basketball Africa League, which is a Champions League model. So, you know, I can see improved quality in terms of the local leagues, and this is how you're going to grow the entire ecosystem, because we will run our season, let's say, around 3 months, but then the rest of the time, you want these local leagues to prosper. You want more talent from Africa to have opportunity to monetize their talent right here in Africa, and that's how you're going to build an industry. And it's only going to add to really also the strength of basketball around the world as the number two sport.
Dance Basketball African League President Amadou Gano Fon sharing his thoughts on the inaugural BAL competition in Rwanda. And he was talking with VOA's French to Africa Service producer and former Malian professional basketball player Sheikh Thierro from Kigali, Rwanda. I'm Prince Nesta, and you're listening to special VOA Africa coverage of the Basketball African League in Rwanda. A top Kenyan coach says she thinks the Tunisian club US Monastir will win the inaugural Basketball African League Championship in Rwanda. Joining us now with more details is VOA's Sunny Young. Sporty greetings, Sunny.
Sporty greetings, Prince. Liz Mills, the female head coach of Kenya's national men's basketball team, is picking the Tunisian side, Monastir, to lift the trophy in Kigali on May 30th.
The favorites to win this, and if they don't make the finals, I would be shocked. This will be USM from Tunisia. This is basically the Tunisian national team with some imports. And we all are very aware of how strong their national team is. They're led by who I think is the best point guard in Africa, Omar Abada, and he's surrounded by elite veterans in Makram Ben Romdan and Murad El Mabrouk. So they all start from the Tunisian national team, three starters in your team plus imports. This team is really well coached. They've got a young coach. He's 35. They recently won the Tunisian title again, and they've got great depth. So I would be – they're a team worth keeping an eye on. They've got some great players. And then it's in terms of who they would play in the final, for me, it's either going to be Petro de Luanda from Angola or Zamalek from Egypt.
The Australian coach, Liz Mills, says she's proud to be the first woman to lead a men's national basketball team to a major continental tournament. Mills guided the Kenyan men's team to its first qualification for the AfroBasket Championship Tournament in 28 years.
Have Kenya got anything left in the tank? They play so well. It's been an incredible performance. A long two is good! Unreal! Extraordinary play! Extraordinary moment!
reflecting on that extraordinary moment, Liz Mills looks back on her coaching career.
I started coaching basketball at 16 and then decided to take it pretty seriously by studying sports science and sports management at university, and then I did my master's in coaching in 2013.
With her master's in coaching, Liz Mills says she's also brought some new strategies and tactics to Kenyan men's basketball.
Me coming in allowed this team to elevate its game in terms of playing a more international style of basketball that is continental, that we see at FIBA events. So more structure on offense, more strategy on defense, better communication. I think we had players all on the same page, and I brought in data analytics or sports analytics and film analysis, so we were really prepared, and that was our advantage.
And I think Liz Mills is probably seeking more advantages during the Basketball Africa League tournament, which is being held at the Kigali Arena. That same arena will stage AfroBasket 2021, the African Men's Continental Championship, at the end of August. And I'm sure Coach Mills is scouting players who are currently competing in Kigali. I'm VOA Sonny Young, sending it back to Prince Nesta and VOA Africa's special coverage of the Basketball Africa League.
Thanks, Sonny. I'm Prince Nesta, and you're listening to special VOA Africa coverage of the Basketball African League in Rwanda. VOA is the radio broadcast partner of the new 12-team league, a partnership of the U.S. National Basketball Association, NBA, and the Geneva-based International Basketball Federation, FIBA. Don't forget you can also track the BAL tournament in Bambara, French, Kenya, Rwanda, Portuguese, and Wolof on VOA Africa, VOAnews.com, VOA Twitter and Facebook accounts. I earlier spoke with the first ever FIBA commissioner from South Sudan, Aru Ramadan Chan, about his career, his role as a FIBA representative, and his take on the Basketball African League tournament in Rwanda. Here's more.
I am currently the FIBA commissioner for South Sudan Basketball Federation. First one ever for our country, our young country. Aru Ramadan is a former basketball player. I played basketball at different levels. So I played basketball in college. I played in USIU for 6 years. That was in the Premier League, in Kenyan Premier League. And then after I finished USIU, I moved to Uganda, where I joined City Oil, City Oilers. I played with them 2 seasons in Uganda, and we won 2 championships. Those 2 seasons in Uganda, top flight, Ugandan Premier League. And then I went back to Kenya, where I joined the Kenya Port Authority. And I played with them 4 seasons, where I won with them 3 championships in Kenya. And then I thought it was high time now to go back home. And that's when I decided now to come back to South Sudan to help build the basketball culture in South Sudan. And that's where I am right now. And we are doing our level best to bring basketball up to speed in Africa.
Fantastic, a fantastic achievement. You've come from far, and definitely, you know, you're going to be going far. Exactly. Tell me a little bit about your FIBA basketball gig. What does it entail?
In a nutshell, the work of a basketball commissioner is in charge of officiating the game from outside. You know, I oversee the game from the time before it starts to the actual 40 minutes stopping plus 30 minutes after the game. So I am an overseer of the game. That is on court. Now, off court, here back at home, I'll be running clinics to bring our referees up to speed, you know, because once the referees are up to speed, the game will develop. So that is my mandate right now. That is what I'll be doing.
Oh, fantastic, fantastic stuff. And how long have you been on the job for?
I have been on the job now for less than 2 months. Since I passed my FIBA examinations, it's been 2 months now.
Nice, nice. And how has it been so far, considering South Sudan is a young country and there's a lot that still needs to be done?
There's a lot of work needs to be done. There's a lot of challenges in South Sudan, you know, from all aspects. But I'm up for the challenge because it's my passion. I want to see the game grow. And our chairman is doing a wonderful job so far with the national team. So now we need to bring whatever that is happening at the African level, we have to bring it back home, you know, to the grassroots. You know, it's not easy, but as a team, I have a good team working with me, the Secretary General. We're all working together, and I am more than positive that we are going to get good results within a short time.
Now, as we all know, FIBA and NBA Africa have actually come together to, you know, develop the Basketball African League tournament that is taking place in Kigali, Rwanda. Tell me a little bit about the tournament. Are you contented with what you're seeing so far?
The tournament is amazing. It is a good initiative. It is exposing our African talents to the world. You know, our boys now have the confidence and have the morale that most of them did not have before. Whatever Ball is doing in Africa is amazing, and we really appreciate. And it's just the beginning. My wish was if the Corona was not there, I know how Kigali Arena, 20,000+ people would be filled up with all fans from all around Africa. That was that's something that was going to happen. But unfortunately, we're going to work with what we have so far. And so far, so good. It's positive. It's been received worldwide positively.
Absolutely, and I totally agree. Exactly what do you think this means for the African continent? The tournament being held in Africa, and of course, as far as exposing African players is concerned, what does the tournament mean for the African continent?
The tournament means a lot to Africa. You know, and in a nutshell, for African players, they now have a platform where they can showcase their talents, and I am very sure within a very short time you're going to see a lot of African players playing in the NBA very soon, because they are now being exposed and they are being seen, you know, by scouts all over the world, and it's a positive thing for Africa as a continent.
Absolutely. And, you know, you've talked about players who, you know, have the potential to play in the NBA. So far, what are the standout performances in the tournament so far for you? Being an experienced basketballer yourself, which are some of the names that you think maybe could actually get to the NBA if they have really performed well in the tournament?
So far, there are very good players. But, you know, the tournament is just beginning. We'll get to know now the cream de la cream when we approach the semifinals and the finals, where now everybody has settled in and so everybody's confident. The butterflies are all out, you know. So we are keeping a closer look at them. So as team now meet each other and they get to punch each other left, right, as they do, as they spar, we'll get to know who is who as the group stages clear, and then we go to the knockout stages.
You went to school in Kenya, grew up in Kenya, you know, you're from South Sudan. What's happening to South Sudanese teams and Kenyan teams? How come they're not taking part in these competitions?
Yeah, you know, as you know that there are fewer slots, you know, and the competition is very stiff. The competition is very stiff, deservedly so. So I want to believe that next time or next year, the East African teams are going to step up. The East African clubs, you know, this time around, people are concentrating more on the national team. But from what I see now, everybody's hungry, especially those guys that didn't make it. And they know that if they would have worked a little bit harder, they would have made it. They are hungry than before. They are hungrier. And I know that comes next season, we are going to see a lot of East African teams representing Kenya, Uganda, Burundi perhaps, because we see Rwanda Patriots are representing as well. So it was just a lack of adequate preparation in advance, but I'm very sure they're going to catch up.
Absolutely, and there has also been the NBA. Some of the NBA players, you know, were taking part in this tournament. American players, foreign-based players. Do you think so far that blend is working out between, you know, these foreign-based players and African players?
Oh yes, it is working out. It is working out, and we encourage it, you know, because when the foreign-based players come and they play alongside the local players in the region, the local players get to learn a lot of things from them, you know, be it on court or off court, both they get to learn a lot. And when they go, the players that are left behind here will have stepped up to what they have seen. So, you know, it's a good thing. It's a good thing. We have no problem with it, and we'll really encourage it.
Absolutely. And, you know, J. Cole has been, you know, playing for the Patriots of Rwanda. Do you think his performance so far has been something worth mentioning?
J. Cole is doing his thing. He's doing his thing. He's doing what he can do for his team, Patriots, and he's representing well. And I know probably he has not stepped up to his full potential, perhaps because of the butterflies that I talked about. But I am very sure as the tournament progresses, as Patriots go further, he's going to come out of his shell, and he's going to play better than he is. He's playing good, but I know he can do better.
What next for South Sudan basketball, and what next for African basketball after this tournament especially?
What next for basketball in South Sudan is that now we have to go now all the way to the grassroots and tap the untapped talent, because South Sudan has a lot of talent that is very untapped, you know, and we build academies and we step up our game. You know, so that we can have continuity when these old bananas go away. Okay, so same for Africa generally. You know, now given that now everybody is watching their cousins, their countrymen participating in this ball, the young ones are going to be motivated. You know, they want to play alongside the likes of J. Cole. They want to play the biggest stage in Africa could ever present to them, and they're going to be motivated, and they're going to step up, you know. Likewise, every country should go to the grassroots and look for their young talents and tap them. For the next 10 years, we are going to have great competition in this tournament, and a lot of African players are going to be exported outside.
That was Aru Ramadan Chan, the first ever FIBA commissioner for South Sudan, chatting with me about Tessie Lassia's basketball career in East Africa, his role as a FIBA representative in the ongoing Basketball African League tournament in Rwanda. And that wraps up our May 22nd pregame show. Thanks to the National Basketball Association, NBA, the International Basketball Federation, FIBA, and the Voice of America for making this broadcast possible. And special thanks to my halftime and postgame co-host, Super Producer Mukbili Abaru. And thank you for tuning in. This VOA Africa special coverage of the historical NBA Basketball African League Championship games in Rwanda.